የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ
ከዋሽንግተን ዲሲ የአሜሪካ ድምጽ ስቱዲዮ ነው መደመጥ ጀመረ። ጋቢና ቪኦኤ ዛሬ ቀኑ ሰኞ ጥቅምት 3 2012 ዓመተ ምህረት ነው። አብራችሁን ካመሻችሁ ከምትሰማችሁ ጥንቅሮች መካከል
በአፋር አሳይታ ዱብቲ የውጭ ሀገር መታወቂያ የያዙ ታጣቂዎች በከፈቱት ጥቃት የበርካቶች ሕይወት ማለፉ ተሰምቷል።
ትልቅ መሳሪያ በመትረየስም በቦምብም በላውንቸር ኃይለኛ ተኩስ ከፍቶ ብዙ ህፃን፣ ብዙ አረጋውያን፣ ብዙ ሴቶች የሞቱም አሉ የቆሰሉም አሉ።
ጥቃቱ የተፈጸመበት ስፍራ የአፋምብ ወረዳ አስተዳዳሪ አቶ ሁሴን አሊን የሰማችኋቸው። ዝርዝሩ በምሽቱ ይደመጣል። በሌላ ዜና በአማራ ክልል ሰኔ 15 ቀን 2011 ዓ.ም ከደረሰው ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ከነበሩት ከፍተኛ የጸጥታ ዘርፍ አመራሮች መካከል ሦስቱ በ10 ሺህ ብር ዋስ ተፈተዋል።
የሚያስከስሳቸው ነገር ካለ የሚከሰሱበት ሁኔታ ሊኖር ይችላል። ነገር ግን ይሄ አንቀጹ ከ10 ዓመት በላይ የሚያስቀጣ ስላልሆነ ዋስትና ሊያስከለክላቸው የሚችል አይደለም።
የክልሉ ጠቅላይ አቃቤ ሕግ አቶ ኢዮብ ጌታቸውን የሰማችኋቸው። ዝርዝሩ በተመሳሳይ በምሽቱ ይደመጣል። ከነዚህ በተጨማሪም የቴክኖሎጂውን ዓለም የሚያስቃኙ የብሩህ አእምሮ ባለቤት ከሆኑ ወጣቶች ጋር የሚያስተዋውቁ መሰናዶዎችም አሉን።
የሙዚቃ ሀብታም ይኖረናል። አብረናችሁ የምናመሸው እኔ ሀብታሙ ስዩም ነኝ።
እኔ ደግሞ ኤደን ገረመው።
ቅድሚያ አጫጭር ዜናዎች እናሰማችኋለን። አብራችሁን ስለምታመሹ ግን ከሁሉም አስቀድመን እናመሰግናለን።
ከዜናዎቹ ጋር ተመልሰን መጥተናል። በደቡብ ክልል ኮንታ ልዩ ወረዳ ጥቅምት 2012 ዓ.ም ከሌሊቱ 10 ሰዓት አካባቢ በደረሰ የመሬት መንሸራተት አደጋ የ23 ሰዎች ሕይወት ማለፉን የልዩ ወረዳው አስተዳደር አስታወቀ። በልዩ ወረዳው አስተዳደር ባህል ቱሪዝምና የመንግስት ኮሚኒኬሽን ጽህፈት ቤት ኃላፊ አቶ ታከለ ተስፉ በአደጋው 23 የሚደርሱ የአምስት ቤተሰብ አባላት ሕይወት እንዳለፈ ለአሜሪካ ድምጽ ተናግረዋል። አቶ ታከለ አያይዘው ከሟቾች ውስጥ 13ቱ ሴቶች ቀሪዎቹ ደግሞ ወንዶች ናቸው ብለዋል። በልዩ ወረዳው አመያ በተባለ ስፍራ በሚገኙ መኖሪያ ቤቶች የደረሰው ይህ አደጋ ነዋሪዎች በእንቅልፍ ላይ ያሉ በሌሊት በጣለው ከፍተኛ ዝናብ ምክንያት በመከሰቱ ከፍተኛ ጉዳት ማድረሱንም ኃላፊው ተናግሯል። የ13 ሰዎች አስክሬን በሰው ጉልበት ቁፋሮ መውጣቱንና የቀሪዎቹንም ለማውጣት ህብረተሰቡ ርብርብ እያደረገ መሆኑን አቶ በላይ በቀለ የተባሉ በቦታ የሚገኙ ነዋሪ ገልጸዋል። የቀሪዎቹን አስክሬን የመፈለግ ስራ የቀጠለ ሲሆን ቁጥራቸው በውል ያልታወቀ እንስሳትም የአደጋው ሰለባ ሆነዋል። ዘገባውን ያደረሰን ዮናታን ዘብዴዎስ ነው።
የሶማሊያ መንግስትና ሶማሊያ ያለው የአፍሪቃ ህብረት ተልእኮ በአልሸባብ ላይ ጫና ማሳደሩን ለማጠናከር ቃል ገብተዋል። በሶማሊያ የከፋ የአሸባሪዎች ጥቃት የደረሰበት ሁለተኛ ዓመት ታስቦ ውሏል። የሶማሊያ ፕሬዚዳንት ሙሐመድ አብደላሂ ፎርማጆ ያወጡት መግለጫ የመንግስት ወታደሮች የጽንፈኛውን ቡድን ሴራዎችን ለመጋፈጥ እንቅስቃሴዎችን አጠናክረዋል ይላል። ጽንፈኛው ቡድን ምህረት የለሽ ጥቃቶችን ለማሴር የሚጠቀምባቸው ሰፈሮችን ወታደሮቹ ደምስሰዋል ሲል መግለጫው ገልጸዋል። ወታደሮቹ በጽንፈኛው ቡድን የተያዙ ግዛቶችን ነጻ አድርገዋል ሲልም የፕሬዚዳንቱ መግለጫ አክሏል። ሶማሊያ ውስጥ የአፍሪካ ህብረት ተልእኮ ምክትል ልዩ ልዑክ ሳይመን ሙሎንጎ በበኩላቸው አሸባሪዎች የሚያደርሱት ጥቃት ሶማሊያን ሰላምና የበለጸገ መጻኢ ዕድል ከማምጣት ሊያግዳት አይችልም ብለዋል።
የስፓይን ከፍተኛ ፍርድ ቤት በ9 የቀድሞ የካታላን ተገንጣይ መሪዎች ላይ በዛሬው ዕለት ከ9 እስከ 13 ዓመታት እስራት በይኗል። እንደ አውሮፓውያን አቆጣጠር በ2017 ዓ.ም ከሁለት ዓመታት በፊት ማለት ነው፣ ካታላንን ከስፓይን ነጻ የሚያወጣ አዋጅ አውጀዋል በሚል ነው ክስ የተበየነባቸው። የቀድሞ የክልሉ ምክትል ፕሬዚዳንት ኦሪኦል ጁንካራስ በቅስቀሳና በህዝብ ገንዘብ ማባከን ከስ 13 ዓመታት እስራት ተበይኖባቸዋል። ሶስት ሌሎች ተከሳሾች በእንቢተኛነት ጥፋተኛ ሆነው ተገኝተዋል። ሆኖም እስራት አልተፈረደባቸውም።
ሰሜን ኮሪያ ማንኛውንም አይነት የግልግል ማስተካከያ ከማድረጓ በፊት ዩናይትድ ስቴትስ ሁሉንም ነገር ማከናወን አለባት ማለቷን በደቡብ ኮሪያ የዩናይትድ ስቴትስ አምባሳደር ሄሪ ሃሪስ ዛሬ ታትሞ በወጣ ቃለ መጠይቅ ተናግረዋል። ሃሪስ ይህንን ያሉት ዶንግ ኤ አይቦ ለተባለው የደቡብ ኮሪያ ጋዜጣ ሲሆን ሰሜን ኮሪያ ባለፈው ሳምንት ከዩናይትድ ስቴትስ ጋር የተደረገውን የኒውክሌር ንግግር ረግጣ ከወጣች ወዲህ የዩናይትድ ስቴትስ ባለሥልጣን ተጨባጭ ምላሽ ሲሰጡ ለመጀመሪያ ጊዜ ነው። ሰሜን ኮሪያ ለንግግሩ መቋረጥ ዩናይትድ ስቴትስን ተጠያቂ አድርጋለች። ሐሪስ በስዊድን መዲና በተደረገው ንግግር እንዳልተገኙ ቢገልጹም ለንግግሩ አጣብቂኝ ውስጥ መግባት ተጠያቂዋ ሰሜን ኮሪያ እንጂ ዩናይትድ ስቴትስ አይደለችም ብለዋል።
አድማጮች ለሰዓቱ ያዝንላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁን ታመሹ ዘንድ እንጋብዛችኋለን።
ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። እያዳመጣችሁ የምትገኙት ሀብታሙ ስዩምና ኤደን ገረመው አብረናችሁ እናመሻለን። ወደ ቀዳሚው ዘገባ እንሻገር። በአፋር ብሔራዊ ክልላዊ መንግስት አሳይታ ዱብቲ አካባቢ የውጭ አገር መታወቂያና ተሽከርካሪ ይዘዋል የተባሉ ታጣቂዎች ከትናንት በስቲያ ሰነዘሩት በተባሉት ጥቃት በርካታ ሰዎች መሞታቸውና መቁሰላቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ገለጹ። የአፋምቦ ወረዳ አስተዳዳሪ አቶ ሁሴን አሊ 17 ሰዎች መሞታቸውና 34 ሰዎች መቁሰላቸውን ለአሜሪካ ድምፅ ተናግረዋል።
በሌላ በኩል የአገር ውስጥ መገናኛ ብዙሃን የአፋር ክልል የወንጀል መከላከል ዘርፍ ምክትል ኮሚሽነር አህመድ ኡመድን ጠቅሰው 3 ህጻናትና 4 ሴቶችን ጨምሮ በአጠቃላይ 16 ሰዎች መገደላቸውን ዘግበዋል። መስፍን አራጌ ዝርዝሩን ያስደምጠናል።
ወደ አካባቢው በስልክ ደውዬ ያገኘኋቸው አስተያየት ሰጪዎች እንደሚሉት በአፋምቦ አካባቢ ገረኒ ልዩ ስሙ ኦብሎ በተባለው ቦታ ነው ጥቃቱ የተሰነዘረው። ከሌሊቱ 10 ሰዓት ገደማ ተሰነዘረ ስለተባለው ጥቃትና ስለደረሰው ጉዳት እንዲነግሩኝ የአፋምቦ ወረዳ አስተዳዳሪ አቶ ሁሴን አሊን በስልክ ጠይቄያቸው ነበር።
ከሌሊቱ 10 ሰዓት ላይ የሶማሌ ልዩ ኃይልና የጅቡቲ ኢሳ አብሮ ተቀነባብሮ ተቀናጅቶ መጥቶ ቤቱም አንድ ወጣትም እንስሳም ያለበት ቦታ ላይ ኃይለኛ ተኩስ ከፍቶ በትልቅ መሳሪያ በመትረየስም በቦምብም በላውንቸር ኃይለኛ ተኩስ ከፍቶ ብዙ ህፃን፣ ብዙ አረጋውያን፣ ብዙ ሴቶች የሞቱም አሉ የቆሰሉም አሉ።
በጥቃቱ ጉዳት ደርሶባቸዋል የተባሉ 34 ሰዎች በአሳይታና ዱብቲ ሆስፒታሎች ሕክምና እየተደረገላቸው መሆኑንና የተወሰኑት ደግሞ ወደ መቀሌ ሆስፒታል መላካቸውን ጠቁመዋል።
የሞቱት 17 ነው። 4 ሴት፣ 1 ህፃን፣ የስድስት ወር ህፃን፣ ሌላው ወንድ ሆኖ ጎልማሳም አለ፣ መካከለኛ እድሜም አለ፣ ወጣትም አለ፣ እስከ 14 እስከ 12 እድሜም አለ፣ ሽማግሌዎችም አሉበት።
የሟቾቹን ቁጥር ወደ 21 ከፍ የሚያደርጉትም አሉ። በአንጻሩ የአፋር ብሔራዊ ክልላዊ መንግስት ወንጀል መከላከል ምክትል ኮሚሽነር አህመድ ኡመድ በጥቃቱ 16 ሰዎች መሞታቸውን ለሀገር ውስጥ መገናኛ ብዙሃን ገልጸዋል። የአካባቢው ነዋሪ በወሰደው የመከላከል እርምጃም ጥቃቱን ከፈጸሙት አካላት ከ10 በላይ የሚሆኑት መገደላቸውን ተናግረዋል።
ከእነሱ የሞቱ ሰዎች ላይ የለበሱት ሚኒቴሪም ተገኝተዋል። የሶማሌ ልዩ ኃይል ሚኒቴሪ፣ የሶማሌ ልዩ ኃይል መታወቂያ፣ የጅቡቲ ደግሞ የጅቡቲ ሚኒቴሪ እና የጅቡቲ መታወቂያ፣ ጅቡቲ ሪፐብሊክ አይዲ ይላል እና በዛ ነው መረጃ ልናገኘታ ነው። እጃችን ላይ ነው መረጃቸው።
በጥቃቱ ጉዳት የደረሰባቸውን ወደ ሕክምና ለማድረስ በስፍራው ተገኝቼ ነበር ያሉት አስተያየት ሰጪ አየሁት ያሉትንም መረጃ እንዲህ አክለዋል።
ጥቃት አድርሰው ሲመለሱ በአፋር ህዝቦች ተይዘዋል። መኪኖቹ የሶማሌላንድ መኪና ተገኝተዋል፣ ታርጋ የያዘ ከሞቱት ውስጥ ደግሞ የጅቡቲ ወታደሮች አሉ። ደግሞ ሙሉ የጅቡቲ ወታደር የጫነት መኪና አቃጠሉት። አፋሮቹ መንገድ ላይ የተያዘ መኪናም አለ።
አሁን አካባቢውን በጣም ስጋት ላይ ይገኛል። ያው እንግዲህ እንስሳ ብዙ እንስሳ ሙቶ ብዙ እንስሳ ደግሞ ወደ ጫካ ሲቶከት በሮ ወደ ጫካ ገብቶ የጠፉም አሉ። እነዛን ለመፈለግም መርቶ ቁጭ ብሎ እየጠበቁ ነው።
ጉዳዩን የክልሉ መንግስት አውቆታል
የገባ ማለት ትናንትና ከክልል አመራሮችም ገብቶ ያ ቦታ ድረስ አይቶ ያዩም አሉ።
ጸጥታ ኃይሉ ወደ እናንተ
አልመጣም።
የኢትዮጵያ ዜና አገልግሎት ዛሬ የምክትል ኢታማዦር ሹም ጽህፈት ቤት ኃላፊ ኮሎኔል ተስፋዬ አያሌውን ጠቅሶ እንደዘገበው የጅቡቲ ጦር የኢትዮጵያን ድንበር ተሻግሮ በአፋር በኩል ጉዳት አድርሷል የሚለው ወሬ እውነት አይደለም። ጅቡቲም ኢትዮጵያን የመውረር ሀሳብ እንደሌላትና የሁለቱ ሀገራት ወዳጅነትና የህዝብ ለህዝብ ግንኙነት ተጠናክሮ እንደሚቀጥል ተናግረዋል። ይሁን እንጂ በአካባቢው በግጦሽ በውሃ በሌሎች ምክንያቶች አልፎ አልፎ ግጭት እንደሚፈጠር የተናገሩት ምክትል ኢታማዦር ሹሙ በክልሉ ዜጎች ላይ የደረሰውን ጉዳት የመከላከያ ሰራዊት እያጣራ ነው ማለታቸውን ኢዜአ ዛሬ ዘግቧል። የሚመለከታቸውን የክልሉን አመራር ለማግኘት ጥረት እያደረግኩ ሲሆን እንዳገኘኋቸው የምመለስበት ይሆናል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግነዋለን። በአማራ ክልል ሰኔ 15 ቀን 2011 ዓ ም ከደረሰው ጥቃት ጋር በተያያዘ ተጠርጥረው በእስር ላይ ከነበሩት ከፍተኛ የጸጥታ ዘርፍ አመራሮች መካከል 3ቱ በ10,000 ብር ዋስ ተፈቱ።
ዛሬ ማምሻውን ከእስር የተለቀቁት የአማራ ክልል ልዩ ኃይል ኃላፊ የነበሩት ብርጋዴር ጀነራል ተፈራ ማሞ፣ የክልሉ ሕዝብ ደህንነትና የሰላም ግንባታ ቢሮ ምክትል ኃላፊ የነበሩት ኮሎኔል አለበል አማርና የአማራ ክልል ሚሊሻ ጽሕፈት ቤት ኃላፊ የነበሩት ኮሎኔል በአምላኩ አባይ መሆናቸውን የክልሉ ጠቅላይ አቃቢ ሕግ አቶ እዮብ ጌታቸው ለአሜሪካ ድምፅ ተናግረዋል። ዘገባውን ከባህር ዳር ያጠናከረችው አስቴር ምስጋናው ነች። አቃቢ ሕግ አቶ እዮብ ዛሬ በፍርድ ቤት የነበረውን የዋስትና አሰጣጥ ሂደት ከሚያብራሩበት ይጀምራል።
ብርጋዴር ጀነራል ተፈራ ማሞ፣ ኮሎኔል አለበል አማረና ኮሎኔል በአምላኩ አባይ የሚባሉት ተጠርጣሪዎች የዋስትና ጥያቄ ለፍርድ ቤቱ ሐሙስ ዕለት በ29/1/2012 ዓ.ም አቅርበው ነበር። መዝገቡን መርምሮ አይቶ ከኃላፊነታቸው ደረጃ ዋስትና አስተያየት ለመስጠት ቀጠሮ እንዲሰጠን ጠይቀን ከመጀመሪያውም እንግዲህ የተጠረጠሩበት በሰኔ 15ቱ ጥቃት እጃቸው አሉበት ወይንም ደግሞ አቀነባብረዋል በሚሉ ተጠርጥረው ነበር። እነሱን ጨምሮ ሌሎችም እነሱን ሊያስከስሳቸው የሚችለው ወንጀል ተብሎ ያገኘ ነው ክልሉን ጸጥታ መሪዎች ከመሆናቸው እና በተለይም የተወሰኑት ልዩ ኃይሉንም በቀጥታ የሚያዙ ከመሆናቸው አንጻር ኃላፊነታቸውን ተወጥተዋል አልተወጡም በሚል ደረጃ በተለይ በህገ መንግስት ስርዓት ላይ የሚፈጸሙ ወንጀሎች ላይ ኃላፊነት አለመወጣት ከሌላው ተራ ኃላፊነት አለመወጣት የተለየና ከበድ ያለ ነው። በዛ ደረጃ መወጣት አለመወጣታቸው በተጨማሪ ተጣርቶ ውሳኔ የሚያገኝ እና በዛ የሚያስከስሳቸው ነገር ካለ የሚከሰሱበት ሁኔታ ሊኖር ይችላል። ነገር ግን ይሄ አንቀጹ ከአስር ዓመት በላይ የሚያስቀጣ ስላልሆነ ዋስትና ሊያስከለክላቸው የሚችል አይደለም። ስለዚህ በዚህ ጉዳይ ዋስትናን ቢፈቀድላቸው በውጭ ሆነ ጉዳያቸውን ቢከታተሉ በእኛ በኩል ተቃውሞ እንደሌለ ለፍርድ ቤቱ ገልጸን ፍርድ ቤቱም ግራቀኙን ከሰማ በኋላ በ10,000 ብር እያንዳንዳቸው 10,000 ብር ዋስትና እንዲያመጡና እንዲለቀቁ ወስኗል።
ምርመራው ጊዜ የወሰደው ትክክለኛ ውሳኔ ላይ ለመድረስ ማስረጃዎችን ማጣራት አስፈላጊ ስለነበር እንደሆነ ነው የክልሉ አቃቢ ሕግ የገለጹት።
ለምርመራ ጊዜ የወሰደው የክልሉ የምርመራ ቡድንም በፖሊስም ከተለያዩ ከጠቅላይ አቃቢ ሕግም ከሌሎች የተውጣጣ ቡድን ጊዜ የወሰደው በምርመራውም ላይ ይግባኝ እየጠየቀ የሄደው መጨረሻው ትክክለኛ እውነት ላይ ለመድረስ ስለሚፈልግ ነው። ከዛ አንጻር ነው። ስለዚህ ከዛ አንጻር በደረስንበት ደረጃ እነሱን አሁን ባለው ደረጃ ዋስትና ሊስከለክላቸው ስለማይችል ዋስትናውን ባለመቃወማችን ፍርድ ቤቱም በዋስትና ሊለቃቸው ችሏል።
ከዚህ በኋላ ስም ይቀጥለው ምንድን ነው?
እንግዲህ ከዚህ በኋላ በዋና ወንጀል አድራጊዎች ላይ የተጣራው ምርመራ መሰረት ክስ የሚቀርብ ይሆናል። በዋና ወንጀል አድራጊዎች ተለይተው ክስ ይቀርባባቸዋል። ከዛ ውስጥ ደግሞ አሁንም ተጣርቶ ሊያስከስሳቸው የማይችሉ ሰዎች ካሉ ተጣርተው ክስ አይቀርም ውሳኔም ይወሰን ሊኖር ይችላል። አጠቃላይ ካሉት ከቀሩት ተጠርጣሪዎች ውስጥ
ከሰኔ 15ቱ ጥቃት ጋር እጃቸው አለበት ተብለው ከተጠረጠሩት 207 ተጠርጣሪዎች መካከል አሁን ማረሚያ ቤት የሚገኙት ወደ 80 የሚጠጉ ተጠርጣሪዎች ብቻ ናቸው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን ጋቢና ቪኦኤ ነው። በመቀጠል ደግሞ ወደ ቴክኖሎጂው ዓለም የሚወስድ ዘገባ ይደመጣል።
የሆንግ ኮንግ ጸረ መንግስት ተቃውሞ በቀጠለበት በአሁኑ ሰዓት የዩናይትድ ስቴትስ የቴክኖሎጂ ድርጅቶች ወደ ውጥንቅጡ እየተጎተቱ ነው። በቻይናና በተቃውሞ ሰልፈኞቹ መካከል ያለው ፍጥጫ አንዳንድ የዩናይትድ ስቴትስ የቴክኖሎጂ ድርጅቶችን አገልግሎታቸውን እንዲያቆሙ አስገድዷቸዋል። የሚሼል ኩዊንን ዘገባ ሀብታሙ ስዩም እንደዚህ ያሰማናል።
የሆንግ ኮንግ ጸረ መንግሥት ሰልፎች የማባራት ምልክት ባላሳዩበት በአሁኑ ሰዓት የዩናይትድ ስቴትስ የቴክኖሎጂ ድርጅቶች ወደ ውጥንቅጡ እየተጎተቱ ስለመሆናቸው ተረድተዋል። ለቻይና መንግሥት ምላሽ ይሆን ዘንድ አፕል የሆንግ ኮንግ ሰላማዊ ሰልፈኞችና ነዋሪዎች ፖሊስ በሚመጣ ጊዜ የማስጠንቀቂያ ምልክት የሚለዋወጡበትን መተግበሪያ ሰርዘዋል። የአፕል ዋና ኃላፊ እንደተናገሩት የሆንግ ኮንግ ባለሥልጣናት መተግበሪያው የፖሊስ ኃይል አባላት ላይ አነጣጥሮ አደጋ ለመጣል አገልግሎት እየዋለ ነው ሲሉ ከሰዋል። የመተግበሪያው አዘጋጆችና የሆንግ ኮንግ የለውጥ አቀንቃኞች ግን ይህን ክስ ይቃወማሉ። አፕል ለምርትና ለአቅርቦት ሰንሰለቱ ሲል ቻይናን ይመረኮዛል። ከዓለም አቀፉ ሽያጭ መካከል 20% የሚደረገው ቻይና ውስጥ ነው። ማሲጅ ሲግሎስኪ የቴክኖሎጂው መስክ ምሁር ናቸው። ቻይና አፕልን ካስወጣች ምን ይፈጠራል? ይሄ ለትሪሊየን ዶላሩ ድርጅት በመኖር አለመኖሩ ላይ የተደቀነ አደጋ ነው። ቲም ኩክ በግላዊ ታማኝነታቸው ልክ ሊጋፈጡት የማይቻላቸው ግዙፍ ጉዳይ ነው ያሉት። አፕል ብቻ አይደለም ወደ ቻይና ለማቅናት ባለው ቅድ ላይ ሙግት ያላጠው ጉግልም ሰዎች የሆንግ ኮንግ ሰልፈኞችን ገጸ ባህሪ ተላብሰው የሚጫወቱበትን የኮምፒውተር ላይ ጨዋታ አስወግዷል። ድርጅቱ ጨዋታው ጥንቃቄ ሊሞላባቸው የሚገቡ ሁነቶች ፖሊሲን ጥሷል ብሏል። ኤሪክ ጎልድማን የሳንታ ክላራ ዩኒቨርሲቲ የህግ ፕሮፌሰር ናቸው።
Google wishes they could avoid all sensitive events. It doesn't want to be taking sides whatsoever.
ጉግል እጅግ ስሴሆኑ ጥንቃቄ ሊሞላባቸው የሚገቡ ሁነቶችን ሊያስቀርብ ይችል ይመኛል። በማናቸውም ሁኔታ ከአንደኛው ጎራ ጋር መሰለፍ አይፈልግም። ድርጅቱ ጨዋታው የጥንቃቄ ሁነቶችን የጣሰ እንዳልሆነ መወሰን ይችል ነበር። ይህ ሰዎች የሚጫወቱት ጨዋታ እንዲሁም ሰባዊነታቸውን እውን ለማድረግ ለሚጠሩ ደግሞ ማስተማሪያም ሊሆን የሚችል ነበር። አክቲቪዥን ቢልዘርድ የተሰኘው ከቻይና ቴሌኮሙኒኬሽን ጋር የሚንቀሳቀስ የኮምፒውተር ጨዋታዎች ፈልሳፊ የሆንግ ኮንግ ሰልፈኞችን ደግፎ መግለጫ ካወጣ በኋላ አንደኛውን ጨዋታ ያሸነፈውን ተከፋይ ተጫዋች ቀጥቷል። የኮምፒውተር ላይ ጨዋታዎች ፈልሳፊ ለሆነው ማርክ ከርነር የድርጅቱ እርምጃ አስገራሚ ነው። ይሄ ጨዋታዎች ከፖለቲካዊ ጣልቃ ገብነት እንዲርቁ የማድረግ ጉዳይ አይደለም። ይሄ የጨዋታው ፈልሳፊ የሆነ ድርጅት በፖለቲካ ውስጥ ራሱን ጣልቃ ያስገባበት ማሳያ ነው። ለእኔ መስመር የተላለፈ ተግባር ነው ያለው። የኮምፒውተር ጨዋታዎችን የሚያዘወትረው ማህበረሰብ ከፖለቲካ ጋር ያን ያህል የሚነካካ አይደለም። የተወሰኑት ግን ተባብረው ታዋቂ ከሆነው የአክቲቪዥን ቢልዘርድ ጨዋታዎች ውስጥ ታዋቂዋን ሜይ የተሰኘች ገጸ ባህሪ ወደ ሆንግ ኮንግ ተቃዋሚ ሰልፈኛነት ቀይረዋል። ሜይ አሁን ለነጻነት የምትዋጋ ሆንግ ኮንግ ነጻ እንድትሆን ትሟገታለች እንደማለት ነው። እንደ ፈልሳፊው ንግግር የዩናይትድ ስቴትስ የቴክኖሎጂ ድርጅቶች ከሆንግ ኮንግ ውጥንቅጥ ራሳቸውን ማራቅ ይፈልጉ ይሆናል። ሆኖም እየጨመረ ባለው ሁኔታ ወደ ፍጥጫው እየተሳቡ ከተጠቃሚዎችና ከቻይና መንግሥት ደጋፊዎች አንዱን እንዲመርጡ እየተገደዱ ነው።
እያዳመጣችሁ ያላችሁት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁ ጋቢና ቪኦኤ ነው። በቀጣይ ደግሞ ትምህርትን፣ ትወናን፣ ገጣሚነትና ንግድን በአንድ ላይ በማስኬድ ህይወቷን የምትመራ ጠንካራ ወጣት በዛሬ በጋቢና ዘጋቢዎች መስኮት ይዘን እናስተዋውቃችኋለን። ወጣቷ ጋዲሴ ምንከፉ ትባላለች። ተዋናይ ናት።
ጋዲሴ የግጥም መድብልም አሳትማለች። በ230,000 ብር መነሻ የከፈተችውን የኮምፒውተር መሸጫ አቅም ወደ 3,000,000 ብር አሳድጋ ለሌሎች ወጣቶች የስራ እድልም መክፈቷን ሰምተናል። ዘጋቢያችን ፀሐይ ዳምጦ ናት ዝርዝሩን የምትነግረን፣ እንደሚከተለው ይደመጣል።
በነቀምት ከተማ ተወልዳ ያደገችው ወጣት ጋዲሴ ምንከፉ ሁለተኛ ደረጃ ትምህርቷን ያጠናቀቀችውም እዛው ነው። በ2007 ዓ.ም አዲስ አበባ ዩኒቨርሲቲ ተቀላቅላ በኢኮኖሚክስ ተመርቃለች። ትምህርቷን ስታጠናቅቅ ስራ ከመቀጠር ይልቅ በሁለተኛ ደረጃ ትምህርት ቤት እያለች ትሳተፍበት ወደ ነበረው የስነ ጽሑፍ ፍላጎት እንዳደላች ትናገራለች። በዚህ ፍላጎቷም ቀጥላ በብዙ የአፋን ኦሮሞ ፊልሞችና ቲያትሮች ላይ ተውናለች። በቅርቡ ደግሞ የመስቀል ወፍ የተሰኘ የግጥም መድብል አሳትማ ለአንባቢያን አድርሳለች።
ተማርኩበት ትምህርት ቤት የአርትን ችሎታችንን እንድናወጣ ያበረታታን ነበረ። ስለዚህ በተሰጦም አምነዋለሁ። ማለት ግጥም መጽሐፍ በጣም እወዳለሁ። በጣም ቆንጆ ግጥሞችን እንደምጽፍ ደግሞ አስተማሪዎች ይነግሩኝ ነበረ። ስለዚህ እንደምችል አምን ነበረ። ስለዚህ ወደዚህ ነገር እንድመጣ አንዳንድ ድራማዎችን መስራት፣ ቲያትሮችን መስራት፣ መጽሐፍን እንደምችል ሲነግሩኝ ስለነበረ ያን ነገር ለማውጣት ደግሞ በጣም ትልቅ ነበር። ወደ አዲስ አበባ እንደመጣ እድሉን ተጠቅሜ ችሎታዬን ላውጣ ሞክር ያለው።
ጋዲሴ የትወና ብቃቷንና የስነ ጽሁፍ ተሰጧን በትምህርት ለማሳደግ አጫጭር ስልጠናዎችን መከታተሏንም ትናገራለች። በልጅነቷም የራሷ የሆነ ስራ ፈጥራ የግል ድርጅት እንዲኖራት ታልም እንደነበር ትገልጻለች።
በ2009 መጨረሻ ላይ ተመርቄ ወንድሜ ወደዚህ ቢዝነስ ገብቶ ነበረ። ለምን አብረን አንሰራም የሚል ሀሳብ ሲያነሳልኝ አብረን እንድንሰራ አሰብኩና ከጀመርኩኝ በኋላ ደግሞ አሁን በሽር እየሰራን ኮምፒውተር እና የኮምፒውተር ተዛማች እቃዎችን ነው ኢምፖርት እያደረግን የምንሸጠው እና የምናከፋፍለው። ግን ሜንቴናንስ እንሰራለን፣ ዌብ ዴቨሎፕመንትም እንደዚህ አይነት ሶፍትዌር ስራዎችን እንሰራለን። ወደፊት እዚህ ተረዳን አሁን ኢምፖርት እናደርገውን እቃዎችን ሀገር ውስጥ ያመረትን የሀገር ውስጥ ገበያ ለመያዝ እንሞክራለን። ከዛም አልፎ በዓለም አቀፍ ደረጃ ተወዳዳሪ ለመሆን
በአሁኑ ሰዓት ከስራ ጎን ለጎን በንግድ ስራ ትምህርት በሁለተኛ ዲግሪ እየተማረች የምትገኘው ጋድሴ ሴቶች ለትምህርታቸው ቅድሚያ መስጠት እንዳለባቸው ትመክራለች።
ሴት ስለሆነ ብቻ መካድ የማንችለው ብዙ ፈተናዎች አሉ። እነዛ ፈተናዎች ግን እኛ ካሰብነው ጎል እንዳንደርስ የሚያገዱን ነገሮች አይደሉም። ይህንን አውቀን በምንችለው ያህል ታግለን ፈተናዎችንም አልፈን ከግባችን መድረስ እንደምንችል እየነገርኳቸው በዛው ልክ ደግሞ ሴት ብቻ መሆን ሳይሆን ጠንካራ ሴት ሆነን እንገኝ፣ አብረን እንድንሰራ፣ እንተጋገዝ፣ እንዋደቅ ማስተላለፍ እፈልጋለሁ።
በ290,000 ብር መነሻ የከፈተችው የኮምፒውተር መሸጫ አቅም ወደ 3,000,000 ብር ያሳደገችው ጋድሴ በአሁኑ ሰዓት ለአራት ቋሚና ለ23 ግዛዊ ሰራተኞች የስራ እድል መፍጠር መቻሏንም ትናገራለች። በቀጣይ በምትሳተፍበት ዘርፍ በሙሉ አቅሟን የማሳደግ ፍላጎት እንዳላትም ገልጻለች። ለአሜሪካ ድምጽ ራዲዮ ፀሐይ ዳምጦ ነኝ ከአዲስ አበባ።
ለአሜሪካ ድምጽ የሚተላለፍላችሁን ጋቢና ቪኦኤ ነው እያዳመጣችሁ ያላችሁት። ጋዲሴንና ፀሐይን ደግሞ እናመሰግናችኋለን። እነዚህ አይነት ወጣቶች
አዎ እንግዲህ ጋዲሴ ብዙ አይነት ወጣቶችን አስተዋወሰችን። ይሄ መርሃ ግብር የተከፈተበት ዋነኛ ምክንያት መሰል ወጣቶች የተለያየ የተሰጥኦ ያላቸው በአስተሳሰብም ሆነ በስራቸው ለብዙ ወጣቶች ተምሳሌት የሚሆኑ ሰዎችን ለማስተናገድ ስለሆነ አድማጮች ሁልጊዜ መሰናዷችን መጨረሻ ላይ በምንገልጻቸው አድራሻዎች መሰል ሰዎች አሉ። እነዚህን ብታናገሩ እነዚህን ብታገኙ የሚሉትን ወጣቶች ተከታትለን ለማቅረብ እንሞክራለን።
እስቲ በቀጣዩ ወዴት ነው የምንሄደው?
ቀጣዩም እንግዲህ ትንሽ ብርሃን የተሞላበት ፕሮግራም ይመስለኛል። ምክንያቱም የምናወራው ቢዩቲፉል ማይንድ የተሰኘ የማህበረሰብ ድርጅት አለ። ከተለያዩ ሆቴሎች የሚጣሉ ሳሙናዎችን በመሰብሰብ መልሶ የእጅ ሳሙናዎችን በማምረት ለወጣቶች የስራ እድል ይፈጥራል። ይህም ብቻ ሳይሆን አዲስ አበባ ውስጥ ባሉ 20 ትምህርት ቤቶች የእጅ መታጠብ ስልጠናዎችን በመስጠትና ሳሙናዎችን በማቅረብ የንጽህና ባህል ለማስፋፋትም እየሰራ ነው። የድርጅቱ መስራች አያጣም ስሜነህ ይባላል። እንግዲህ ኤደን ካንቺ ጋር ነው ቆይታ ያደረገው። እሱም መሰናዶን ሰማና እንመለሳለን።
አያጣም ስሜነህ የ27 ዓመት ወጣት ነው። ከአዲስ አበባ ዩኒቨርሲቲ በማህበረሰብ ጥናት ከተመረቀ በኋላ በግብረሰናይ ድርጅት ውስጥ ተቀጥሮ መስራት ጀመረ። በግብረሰናይ ድርጅት ውስጥ በነበረው ቆይታ አይኑን ያፈጠጠ ችግርና ድህነትን ማስተዋሉን ይናገራል። በዚህም የተነሳ ከእርዳታ ውጪ ቋሚ በሆነ መልኩ ሰዎችን በግሉ ለመርዳት ምን ማድረግ እንደሚችል ማሰላሰል ጀመረ። በመቀጠልም ቢያንስ የንጽህና ችግርን መቅረፍ ብችል እንደ ተቅማጥና ትራኮማ ያሉ በሽታዎችን መከላከልና ዜጎች የተሻለ ገጽታ ይዘው መቅረብ እንዲችሉ እችላለሁ ብሎ በማሰብ ቢዩቲፉል ማይንድ የተሰኘ ከንጽህና ጋር የሚሰራ ድርጅትን ከፈተ።
ህጻናት እጅ መታጠብ የላቸው መንግስት ምክቶች እንት ቤት የቆሸሸ ነው። ስለዚህ በዛው ላይ ሳይታጠብ ደግሞ ሲገሉበት ሌላ ችግር ነው። እጅ መታጠብ ባህልን ከፍ በማድረግ ተቅማጥን መከላከል እንችላለን። እንግዲህ እኛ መፍትሄ ብለን መጀመሪያ ያመጣ ነው ተቅማጥን ለመቀነስ ብዙ ሆቴሎች አሉ አዲስ አበባ ወይም ዋና ዋና ከተሞቻችን ላይ ነው። ሆቴሎች ብዙ ሳሙናዎችን ይጥላሉ። እነሱም ተሰብስቦ ቀልጦ ኬሚካል ተጨምሮበት በአዲስ እንደገና መልሰው በማምራት ተቅማጥን መከላከል እንችላለን።
የንጽህናን ባህል ለማዳበርና የባህሪ ለውጥ ለማምጣት ቢዩቲፉል ማይንድ አዲስ አበባ ውስጥ ባሉ 20 ትምህርት ቤቶች እንቅስቃሴ እያደረገ ይገኛል።
አሁን ያለንበት ሁኔታ የመንግስት ትምህርት ቤቶች ናቸው። ሁሉንም ቢያንስ 1300 ተማሪ አለ እያንዳንዱ ትምህርት ቤት ላይ ነው። የተፈራርመን የጀመርነው የካ ክፍለ ከተማ ላይ ያሉ ትምህርት ቤቶች ላይ ነው። እንግዲህ ግን መስጠት መርዳት አናበረታ። ስለዚህ እኛ የምናደርገው ምንድን ነው? አንደኛ በምንችለው መጠን በትንሹ ሳሙናዎች እንሰጣለን። ግን እንደ አላማም የምናበረታቱ አይደለም። ዋናው ግን የምናደርገው እነዚህ ተማሪዎችና የትምህርት ቤት ዳይሬክተሮችን ስልጠና እንሰጣቸዋለን። ከስልጠናው በኋላ በትምህርት ቤታቸው ሁሉም ሳሙና ማቅረብ እንዳለባቸው ተማሪዎቻቸው በሳሙናና በውሃ መታጠብ እንዳለባቸው እንዲሰሩ እናድጋቸዋለን።
ቢዩቲፉል ማይንድ ለወጣቶች የስራ እድልን የፈጠረ ሲሆን በቀጣይም በክልሎች የመስፋፋት እቅድን ይዞ እየተንቀሳቀሰ ይገኛል።
ሴቶቻችን ስራ ይፈጥራሉ። መጠው ሰብስበው አቅምጠው ሲሰሩ እነዚህ ስራ እየፈጠርን ነው። ስራችን በዚህ መታጠብ ወይም በዚህ ብቻ ያቆም አይደለም። የስልጠና ማዕከሎችንም እየከፈትን ነው። አሁን ትላልቅ የኢትዮጵያ ከተሞች ላይ አዲስ አበባ፣ ባህር ዳር፣ ገና ላይ ወደ መቀሌ ያሉ። ስለዚህ አላማችን ሰፊ ነው።
ማህበረሰብ ተኮር የንግድ ስራ ድርጅት የሆነው ቢዩቲፉል ማይንድ ሙሉ ለሙሉ ትርፉን መልሶ ስራውን ለማስፋፋት እንደሚጠቀምበት አያጣም ይናገራል።
በአሁኑ ሰዓት እንግዲህ ሙሉ 100% ነው ሁሉን ነገር የምናረገው። ምንድን ነው ኢትዮጵያ ውስጥ ገና ህንድ አረከበቅ ነው። ማህበራዊ ስራ ፈጣሪ አሁን ማህበር አቋቁመናል። እየሰራ ነው። ህጋዊ ፍቃድ አግኝቶ 10% ነው በትርፋችን የሚለውን በህጋዊ መንግስትም እንዲጠይቀን ማለት ነው። አሁን ገና ከበስ የለም ይሄ ነገር። እንደኛ ድርጅት አሁን ግን ስራውን በጣም ቶሎ እንዲፈጥም 100% ነው እያደረግን ያለ ነው።
የተባበሩት መንግስታት ድርጅት የህጻናት አጣዳፊ ድጋፍ ዓለም አቀፍ ፈንድ ዩኒሴፍ ባወጣው ሪፖርት መሰረት ኢትዮጵያ ውስጥ ከ60-80% የሚሆኑ ተላላፊ ህመሞች መንስኤ የንጽህና ችግር መሆኑን ያሳያል። አያጣምም ንጽህናን በተለይም ደግሞ እጅን ከመታጠቢያ ቤት መልስ ከምግብ በፊትና ከምግብ በኋላ የመታጠብ ባህልን ህብረተሰቡ እንዲያዳብር አጽንኦት ሰጥቶ ያሳስባል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው።
አድማጮቻችን እስካሁን ድረስ አብራችሁን ስለነበራችሁ በጣም እናመሰግናለን። በነገው ምሽት መሰናዷችንም እንገናኛለን። የዛሬው የጋቢና ቪኦኤ ጉዟችን ግን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን፣ ጻፉልን።
በሰላም በጤና ነገ ያገናኘን። ሀብታሙ ስዩምና ኤደን ገረመው አብረናችሁ ነበር። ዝግጅታችንን ሲያቀናብርልን የቆየ ደግሞ ሞክቢል ያቬሮን።
ደህና ደሩ።
Kun Radio Sagale Americati.